ከፍል ሁለት ፕሮግራማችን አሁን ይጀምራል። ፋሽስታዊው የደርግ አገዛዝ ንጹሃን ዜጎችን አሰቃይቷል፣ በግፍ ጨፍጭፏል። ሐማቱማ የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች በሚል መጽሐፉ አገዛዙን ራሱን ለፍርድ አቅርቦታል። አብዛኞቹ ታሪኮች በፍርድ ቤት የሚከናወኑ ሲሆን ሌሎች ደግሞ በቡና ቤት፣ በእስር ቤት፣ በሽምቅ ውጊያ ጫካዎችና በገጠር ጎጆዎች ናቸው።
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
Thank you.
የሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት ክፍል 7 የእሳት ዳር ወጎች አውራ ጎዳና ላይ እንደሚባለው በጫካ ውስጥ መጓዝ አደጋም በረከትም ሊያስከትል ይችላል። በሀገራችን በሚወጉ ወጎች ውስጥ በየገጠሩ በዱር ስትጓዝ ሊያጋጥሙ የሚችሉት የፍጡራን አይነቶች በሶስት ቡድን ይከፈላሉ። እነዚህም ሰይጣን ቅዱሳንና ነጋዴዎች ናቸው። በሰይጣን ቡድን ስር ቀማኞች፣ ሽፍቶች እና ነፍሰገዳዮች ይገኛሉ። ቅዱሳኑ ደግሞ እንደኔና እንዳንተ አይነቶቹ ተጓዦች ወይም እግዚአብሔር ካዘነልህ ብቻህን እንዳትጓዝ ብሎ አንዳንዴ የሚልክልህ መናፍስት ናቸው። ነጋዴዎች በራሳቸው ቡድን ውስጥ መመደብ ያለባቸው ጥሩ ወይም መጥፎ መሆናቸውን ኢትዮጵያውያን ገና ስላልወሰኑ ነው። ወደ ወጎቹ እንመለስና እንደሚባለው ብዙውን ጊዜ በአውራ ጎዳናዎች ላይ ከጉዞ አረፍ ተብሎ እሳት በሚነድባቸው ቦታዎች ላይ አስደናቂ ወጎች ይወጋሉ። በርግጥ አገሪቷ አሏት ተብሎ የሚወራላቸው አውራ ጎዳናዎች ጥቂት ናቸው። ከመንገድ ወጣ ያለ ገላጣ ቦታ ላይ የተዳከሙትን መንገደኞች በሚያሟሙቀው እሳት ዙሪያ ጠንቅቃ ምላሶች ሁሉ ይፍታታሉ ይባላል። አንዳንዴ ልምድ ያላቸው መንገደኞች በቀል ከሚይዙት አረቄ ጎንጨት ይደረጋል። ታዲያ ሞኛንግስ የሚለውን ቅጽል ስም ያተረፈው አረቄ ምላስን ዘና ለማድረግ እና ጨለማውንና መግቢያና መውጫው የማይታወቀውን የኢትዮጵያዊን ልብ ከፈትፈት ለማድረግ ይጠቅማል። ለኢትዮጵያዊ የማያውቀውን ሰው በጥርጣሬ ማየት ተፈጥሯዊ ነው ማለት ይቻላል። ነገሩ የምታውቃቸው ሰዎችም ሆኑ ጓደኞችህ ሁሌም በረከትን ይዘው ስለማይመጡ ጉዳዩ ለመረዳት አያዳግትም። ማንንም አትመን፣ በተለይ የገዛ ምላስህን የሚለው ዝነኛ ኢትዮጵያዊ ብህል ነው። የአፎለምታ የሚያጋጥማቸው ሰዎችን መጠባበቅ ስራቸው በሆነ ሰላዮች ጢም ብላ የሞላች አገር ውስጥ በጣም አስፈላጊ ማስጠንቀቂያ ነው። አፍላፊ ያስቀጣል። እንዲሁም ሰላዮች ጆሮአቸውን ስለሚያቀባብሉ ወይም ጆሮአቸውን ሰክተው አፋቸውን ስለሚጠቡ ጆሮ ጠቢ ይባላሉ። እንግዲህ ይህ ለተኖረ ነባራዊ ሁኔታ ግርድፍና ጉልህ ማብራሪያ ይሆን የመሰላችሁን ምረጡ። ግን ተጨባጩ እውነታ ይሄው ነው። ያም ሆኖ ሰዎች ጫካ ውስጥ በእሳት ዳር ዙሪያ ለማያውቁት ሰው ሁለተኛ አላገኘውም ብሎ በማሰብ የውስጣቸውን ሁሉ አራግፈው ይዘገዝጋሉ። ቢሆንም ግን ለክፉም ለደጉም በዚህ አይነት ሁኔታ ውስጥ ወጎች የሚወጉት ተጨማምሮባቸው፣ ስሞች ተቀያይረው፣ ቦታዎች ተድበስብሰው ነው። ማን ያውቃል? ኢትዮጵያ ውስጥ ሊሆን አይችልም የሚባለው ነገር ሆኖ የመገኘት ልማድ አለው። እንደሚባለውም የፈሩት ይደርሳል የጠሉት ይወርሳል። ይህን እንደ መግቢያ ካልኩ በኋላ አንድ ጊዜ በአገሪቱ ውስጥ ራቅ ያለ ቦታ በሳት ዳር ዙሪያ የሰማሁትን አንድ ወግ ላወጋችሁ ፈልጋለሁ። የሩቅ ዘመድ ለመጠየቅ እየተጓዝኩ በነበረበት ጊዜ ነው እኔ በሚሄድበት አቅጣጫ በበቅሎ የሚጓዝ አንድ ሽማግሌ ያገኘሁት። ብቻውን በበቅሎ የሚጓዝ ሽማግሌ ማየት ለአዲሲቷ አብዮታዊት ኢትዮጵያ አዲስ ነገር ነው። በድሮ ጊዜ በቅሎ ያለው ሰው ብዙውን ጊዜ በእግር ሆነው የሚከተሉት አሽከሮች ይኖሩታል። እኔ ያገኘሁት ሽማግሌ በድሮ ጊዜ ጥሩ ሕይወት ያሳለፈ ይመስላል ከአብዮቱ በፊት። በእኔ አመለካከት እስካሁን ድረስ የበቅሎ ባለቤትነቱን ይዞ መቆየቱ እድለኛ ነው። እስከ አብዮቱ ድረስ በከፍተኛ ታማኝነት ካገለገሉት የድሮ ስርዓት ጋር የተያያዘ ማንኛውንም ነገር በመውረስ እና ለመንግስት ገቢ ለማድረግ የሚተኩ አዳዲስ ባለስልጣናት ከመኖራቸው አንፃር ማለት ነው። ማንኛውም በሶቪየቶች የሰለጠነ አዲስ ካድሬ እንደሚያብራራላችሁ በበቅሎ የሚሄድ ሽማግሌ ያውም በሚገባ የተቀለበ በቅሎ ደንበኛ የድሮ ስርዓት ምልክት ነው። ይሁን ሆኖ በመንገዳችን ላይ እኔና ሽማግሌው ማውራት ጀመር። እኔ በእግሬ እሱ ደግሞ በቅሎ ላይ ሆኖ እየተጓዝን ነው። እኔ በሚሄድበት ቦታ ወደሚቀርብ መንደር እንደሚሄድ አወቅኩና ሳንነጋገር አብረን ለመጓዝ ወሰን። እሱ ሊንፊልድ ቦልት ጠመንጃ ጓንድ የሚባለውን ይዟል። እኔ ደግሞ ቀልጣፋውንና አጠቃቀሙን ካወቁበት አደገኛ የሆነውን መውዜር ታጠቂያለሁ። ሁለታችንም መታጠቃችን ሁኔታውን ሚዛናዊ ቢያደርገውም በተጨማሪ ግን አደጋውን በዚያው ልክ ጨምሮታል። የኔ መሳሪያ ተቀባብሎ ተዘጋጅቶ ነበር። የሱም እርግጠኛ ነኝ እንደዚያው ነው። የተማመነው በተለመደው ኢትዮጵያዊ መንገድ ነው። ጥርጣሬ በተሞላበት ሁኔታና በትንሹ እንዳልኩት ማን ያውቃል? ሽማግሌም አረ እኔ ነፍሰ ገዳይ ሊሆን ይችላል እንደኔም አይነቱ ወጣት እንደዚያው። ለነገሩ መንግስታችንም እኮ ያን ያህል እድሜ ጠገብ አይደለም። የአገሬ ሰዎች ግን በጣም አደገኛው መንገድ የሚገኘው በሴት ልጅ ባቶች መሃል ነው ይላሉ። ይሄ እንግዲህ ስለምናስብበት መንገድ ጥልቅ እውቀት ይሰጣችኋል። የከተማ ሰው መሆን አለብህ አለ ሽማግሌው በቀጥታ። እርጅና ቀጥታ የመናገርን አንዳንዴም አክብሮት ያለማሳየትን መብት ይሰጣችኋል። ምንም ነገር ለማረጋገጥ ወይም ለመካድ ሳትፈልግ ስትቀር ፈገግ ማለት ነው። ፈገግታ አሳየሁት። መውዜሩና ልብስህ ጥሩ ሽፋን ነው ቀጠለ። እኔ ግን ጥሩ አይኖች ናቸው ያሉኝ፣ እጆችህ እግሮችህ የገበሬ አይደሉም። ስለዚህ ለመንግስታችን ራስ ምታት የሆኑ ተግባራትን ከሚፈጽሙ ከነዚያ ሰይጣን ወጣቶች አንዱ እንደሆንክ ገምታለሁ። መንግስታችን ያለበት ሁኔታ አንዳች የምጸት ቅላጼ ነበረው። ቅንነት የጎደለው አባባል ነበር። መልእክቱ ገባኝና ይበልጥ ሞቅ ያለ ፈገግታ አሳየሁት። በመሃላችን ድልድይ ተዘረጋ ማለት ነው። እስካሁን ምንም ስላልተናገርኩ በማንኛውም ሰዓት ሳልዋረድ ላፈገፍግ እችላለሁ ማለት ነው። ልክ እንደ ሩቅ ምስራቃውያን ሁሉ ኢትዮጵያውያንም ስለ ውርደት በጣም ይጨነቃሉ። ጉዞአችን ረጅም ነው፣ ግን እኔ በእግር መሄድን የለመድኩት ነገር ስለሆነ ብዙ አላስቸገረኝም። ሽማግሌው በቅሎ ላይ ነው። ራሱን በሰፊ የሰሌት ባርኔጣ ከፀሐይ ተሸፍኗል። አካሄዳችንም የተመጠነ ነበር። ለምንድነው የጢማሞቹን ጓደኞችን አይነት አውቶማቲክ መሳሪያ ያልታጠቀው? ጠየቀ ሽማግሌው። አዎ አውቃለሁ፣ መውዜሩ የዘራፊዎችን ትኩረት አይስብም። እንዲያውም ልክ ነህ፣ እግዚአብሔርን የሚፈራ ገበሬ እንኳን አውቶማቲክ የታጠቀ ሰው ቢያይ
ሰውየውን እንዴት እንደሚያጃጅለው እንደሚያታልለውና ጠመንጃውን ለመውሰድ እንዴት እንደሚገድለው መዶለት ይጀምራል። ክፋት መቼም ከምንበላው እንጀራ ነው የሚመጣብን። እኔ ሽማግሌ ሰው ነኝ። ራሴን ማን እንደሆነ እንኳን ከማላቃቸው ሰዎች ለመከላከል መሳሪያ መታጠቅ አለብኝ። ከማንም ቢሆን በጣሊያን ጊዜ ሌሎች አገሩን ጥለው ሲሄዱ እኔ ፋሽስቶችንና የሙሶሎኒን ታጣቂዎች ተዋግቻለሁ። ለአምስት አመታት ለሀገራችን ተሰቃይተናል። ቤተሰቦቻችንን፣ ጓደኞቻችንን፣ ንብረታችንን አጥተናል። ንጉሱ እንኳን ሳይቀር ከነቤተሰቡ ወደ ውጭ አገር በመጓዝ አጋፍጦን ጥሎን ሄደ። ኋላ ላይ ከእንግሊዞች ጋር ተመልሶ መጣ። እኛም ይቀራል ነው። በጊዜው ብዙ አርበኞች ጥሎን በመሄዱ ክደት የፈጸመብን መስሎ ቢሰማቸው ቢያንስ አጋር ይዞ መጥቷል ብዬ ነበር የተከራከርኩት። ታዲያ እንግሊዞቹስ ሰይጣኖች መቅደላ ላይ አጤ ቴዎድሮስን ምን እንዳደረጉት ታውቅ የለም? ቆራጡ ንጉስ ከሞተ በኋላ መቆየት ፈልገው ነበር ሊገዙ። ግን ኢትዮጵያውያን መከራቸውን እንደሚያሳዩአቸው አውቀው ሐሳባቸውን ቀየሩ። ጣሊያኖቹ ከተሸነፉ በኋላ ደግሞ እንደገና ሞክረው ነበር። እንደገና አቅዳቸው ስለመከነባቸው እኛን ሴራና መከፋፈል ውስጥ ከተቱን። በተለይ በሰሜን ለማለት የፈለኩት ምንም እንኳን ለነጻነት የተዋጋነው እኛ ብንሆንም አገር ጥለው የጠፉት ባንዳዎችና ካሃዲዎች የተመለሰው ጌቶች ሆኑ። ይህ የኛ ታሪክ ነው፣ ያንተም ታሪክ ነው። ግን እናንተ ወጣቶች አባቶቻችሁን አታከብሩም፣ የገዛ አገራችሁን ታሪክ አታውቁም። ምንም ያህል አስቀያሚ ቢሆኑ ፈረንጆቹን ለመሆን እነሱ የሚያደርጉትን ትቀዳላችሁ። ስለሆነም ተመሳሳይ ወጥመድ ውስጥ ወደቃችሁ። ንጉሱን ተንኮሳችሁና አዋግባችሁ መጨረሻውን አቀረባችሁት። በንጉሱ ትእዛዝ እናንተን ሲገሉ የነበሩት ወታደሮችም አሁን ስልጣን ይዘው ቁጭ። አሁን ሁላችሁም እየታሰራችሁና እንደ ዱር እንስሳ በየጫካው እየተገደላችሁ ነው። የምናገረው እውነትነት የለውም።
ስነስርዓት የጎደለ ሰው ካልሆንክ ወይም እርግማን ካላማረ በቀር ሽማግሌን አትቃወምም። አቋራጭ መንገድ ይመረጣል። እውነት ነው የተናገሩት ስል እጄን ሰጠው። ግን ሁሉንም ወጣት እንደዚህ ባንድ ላይ መፈረጅ የሚቻል አይመስለኝም። በታሪካችንና በአገራችን ኩራት የሚሰማንና በባርነት ነጮቹን የማናመልክ ብዙዎች አለን።
እና አሁን የት ነው የምትገኙ? ሽማግሌው ገና እየተሟሟቀ ነበር። በርካታ ወንዶችና ሴቶች ወደ ሱዳን ሲሸሹ ያጋጥሙኛል። ለምንድን ነው እንዳንተ እዚሁ ቀርተው የማይታገሉት? ለምንድን ነው ጠመንጃ በተተኮሰ ቁጥር እንደ ጥንቸል አቅራቸውን ስተው የሚደነብሩት? ፈሪዎች እንደሆኑ ትክዳለህ? እንደዚያ ማለት እንኳ አስቸጋሪ ይመስለኛል አልኩኝ። አብዛኞች በመንግስት ሽብር እየተካሄደባቸው ነው። ብዙዎቹ ምንም ፖለቲካ የሚባል አያውቁም፣ እዚያ ውስጥ መግባትም አይፈልጉም። በተጨማሪም ሁሉም ደርሰን አላደራጀናቸውም። በጣሊያን ወረራ ወቅት ሁሉም ወጣቶች ግራዚያኒን ተዋግተዋል። እሱን እኮ ነው ብለው አንተ ልጅ አለ ሽማግሌው ፈገግ እያለ። ቆራጦቹ ተዋግተዋል፣ ፈሪዎቹ ከእናቶቻቸው ቀሚስ ኋላ ተደብቀዋል፣ ለፋሽስት ኢጣሊያ አጎብድደዋል፣ ወይም ደግሞ አገር ጥለው ሸሽተዋል። ሁሉም ቢዋጉ ኖሮ ድል ለመቀዳጀት አምስት ዓመት አይወስድብንም ነበር። ያው ነው አልኩኝ፣ ሁሉም አይዋጋም። መጀመሪያ ላይ ደፋሮቹ፣ ቆራጦቹና ንቁዎቹ ናቸው ቢዋጉት። የነሱ ምሳሌነትና መስዋዕትነት ሌሎቹን ያጀግናል። ቆራጦቹ ከሞቱ ፈሪዎቹ ብቻ ይቀራሉ። ሽማግሌው አሾፈ። የኢትዮጵያ እውነተኛዎቹ ወንዶች ፋሽስትን ሲዋጉ ሞቱና ፈሪዎቹ ቃጤው ጋር ቀሩ። አሳዛኙ ታሪካችን ይኸው ነው። አሁንም ተመሳሳይ ነገር እየተፈጠረ ነው። እዚህ ጫካ ውስጥ እየተሰቃያችሁ ያላችሁት ሁሉ ትሞታላችሁ። ማን ይቀራል? የሸሹት ከተማ ውስጥ የወታደሮቹን ቦት ጫማ እስካሁን ድረስ እየላሱ ያሉት። ኢትዮጵያ የተረገመች ሀገር ነች አለ መጨረሻ ላይ ሐዘን በተላበሰ ቅላጼ። ከዚያ በኋላ ለረጅም ጊዜ አልተነጋገርንም። ሁለታችንም በየራሳችን ሐሳብ ውስጥ ሰመጥ። አንድ ምንጭ ጋር ስንቀርብ ተረፍ ወሰን በቅሎም እንዲያርፍ አድርገን እኛ ከያዝነው በሶና ዳፖ ቆሎ ተካፍለን ቀመስ። ፀሐይ ልትጠልቅ ስትቀርብ ሰማዩም ሲቀላና ወፎችም ወደ የጎቻቸው ሲያመሩ ሌሊቱን እዚያው ለማሳለፍ ወሰን። ሽማግሌው በቅሎ በጨለማ ሲሄድ ወለም እንዳይለው ስለተጨነቀ እንጂ እኔ እንኳን በሌሊት የመጓዝ ልምድ ስለነበረኝ መከተል ፈልጌ ነበር። ጥሩ ቦታ አመረስኩኝ። በምንጩና በጥርጊያ መንገዱ መካከል ያለ ድብቅ ቦታ እሳቱን አንድቼ ተጨረስኩ እና ሽማግሌውም ተመቻችቶ ጋደም እንዳለ መጨለም ጀመረ። ለሁለታችንም በድንጋይና በእንጨት ሁለት ምሽጎች ሰራው። ተኩስ ቢከፈትብን እንኳን ከነዚህ ጀርባ ተሸሽገን እድላችንን እንሞክራለን። እዚያ የስልጠና ካምፕ ውስጥ የተሰጠን ትምህርት ድንጋይና እንጨት ከታጣ መሬቱን ቢሆን ቆፍር ይላል። ያለ ሽፋን በፍጹም እንዳትተኛ። ግልጽና ሜዳማ የሆኑ ቦታዎችን አትጠቀም። በቅሎ የሚበላው ተሰጥቶ ታስሯል። እኛም ምግብ ቀምሰናል። እሳቱም መሞቅ ጀምሯል። ሽማግሌውም እንደሚጠበቀው ከከረጢቱ ውስጥ አንድ ጠርሙስ አረቄና ሁለት የቡና ስኒዎች አወጣ። የደከመ ሰውነታችንን ለማሟሟቅ አለ ፈገግ እያለ። ትንሽ እንደምትቀምስ ተስፋ አደርጋለሁ። በሽምቅ ተዋጊ ሰራዊት ውስጥ ብርቱ መጠጥ መጠጣት የተከለከለ ቢሆንም በሕዝቡ መካከል የመስክ ሥራ የተሰማራ ነው ግን በመሰለን መልኩ እንድንወስን ይፈቀድልናል። ስለዚህ ተቀላቀልኩት። አረቄው ጠንካራ ነበር። ምላሴን ሲያሳርረው ደካማውን ሆዴንማ ሊያረገው የሚችለውን ነገር አስቤ ፈራሁት። አንድ መለኪ አረቄ በየቀኑ መጠጣት የኑሮን ሸክም ለመቻል ይጠቅማል አለ ሽማግሌው። ከዚህ በፊት ብዙ ጊዜ የሰማሁትን የተለመደ አባባል በመድገም በልክ ነው መጠጣት ያለበት። በተለይ የጎጃም ዳግም አረቄ በጣም ኃይለኛ ነው። ሴቶቻቸውም በጣም ጠንካራ ናቸው። ለዚያ ይሆናል እንደዚህ አይነት ኃይለኛ አረቄ የሚጥሩት። ሳይንሳችሁ ምንድነው የሚለው? ሳይንስ አልኮል በትንሹ ሲሆን ጥሩ ነው ይላል አልኩት። ሁል ጊዜም ቢሆን ነጮቹ ልፍስፍስ እንደሆኑ አውቅ ነበር። በትንሹ ነው። በርበሬ እንኳን አይበሉም እኮ ልፍስፍስ ብቻ። እንግሊዞቹ ግን እንዳታ ነው የሚጠጡት። ሳስበው እንደ ሌሎቹ ፈረንጆች አይመስሉኝም። እንግሊዞች ተንኮለኛ ሰይጣኖች እንደኛው ናቸው። ታውቅ የለ የሚጠሏቸው መስሎኝ አልኩኝ። ነገር ተፈልግ እጠላቸዋለሁ አለ ሽማግሌው በስሜት። እውነት ግን እውነት ነው። እኛ ሀበሾች ስንባል በብዙ መልኩ እንደነሱ ነን። ሸር፣ መከፋፈል፣ ጭካኔ፣ ማጭበርበር። በዚህ እኮ ተወዳዳሪ የለንም። አረቄን ተጎነጨው። በእናንተ ጊዜ ግን ሁኔታው የተለየ ነበር አይደለም? አሁንም ነገር እየፈለኩ ነው። ሽማግሌው ግን ወጥመድ ውስጥ አልገባም። ማን ነው እንደዚያ ያለ? እናንተ ወጣቶች እኮ ልፍስፍሶችና የተደናገራችሁ ስለሆናችሁ ለሸረኝነት ክህሎት እንኳን የሚበቃ አቅም የላችሁም። በስልት የማታለል ጥበቡም የላችሁም። በሳቂ አቋረጥኩት። እንዴት ነው ሰው በስልት የሚያታልለው? የሚያስቅ ነገር መስሏል መለሰ ሽማግሌው። ድምፁ ጮክ ቢልም ተናዶ ግን አልነበረም። ምርጥ የሚባለው ማጭበርበር ፍጹምና የማያዳግም ድባቅ የሚመታ መሆን አለበት። እንግዳን ሰው ማታለል ወይ በመጠኑ የሚያውቁትን ሰው መካድ ሊነገርለትም የሚገባው ነገር አይደለም። ተራ ነገር ነው። ማንም ቂል ሊያደርገው የሚችለው ጉዳይ ነው። የክህደትን ጫፍ የሚነካው እውነተኛ አታላይ የቅርብ ጓደኞቹን፣ ሚስቱንና ቤተሰቡን የሚያታልለው ነው። እነሱም ላይ የሚያደርገው ነገር ዝም ብሎ በመጠኑ ምቾት የሚነሳቸው አይነት ነገር ሳይሆን ህይወታቸውን የሚለውጥ ነገር ሲሆን፣ አየህ፣ ይሄ ከፍተኛው ማጭበርበር ነው። ሊወራለት የሚገባው አይነት ክህደት። ግን ልብ በል እንረግመዋለን እኮ አስጠነቀቀኝ ሽማግሌው። سلطون چرسو يتنا مقبار مرحيل لش مهنون انا فرياك زيابر يليلو مهنون ان رغم معلن بوستات چنگن يميت اي كون ونين نادن كوال لراس يميست فلسون فكر يمي وقز نگر بيهونم جن دغمو بعد ناقوت يمي تاي نگرم نو ينو يزبال تادي على من دنو كهادي وچن يمي تالوت من كهاديني ودال አድናቆት ቁጥ ማለት እኮ ተቀባይነት ማለት አይደለም ካዲ እኔናንተ ማድረግ የማንችለው ነገር ነው የሚያደርገው በአገር ወይን ሰባዊ ፍጥረት ፍቅር የታሰረ አይደለም ለራሱ ብቻ ነው ግድ የሚሰጠው ነገሩ ፈሪነትን ያካትተም በተጨማሪ ግን የሆነ አይነት ወንኔንም ያመላክታል በጣሊያን ወረራ ወቅት በኔና በሌሎችም ላይ በደረሰ አንድ አጋጣሚ ምክንያት ለጉዳዩ ለበርካታ አመታት አስቤበታለሁ አለኝ ሽማግሌው እኔም ተቆመው በመረዳት መንገዱን ተረኩለት እስኪ ስላጋጣሚ ዋጫውቶኝ እንዴታ አለኝ እኔም ባልጠይቀው ኖሮ ታሪኩን ሊያወጋኝ አስቀድሞ ወስኖ የነበረው ሽማግሌ እንድትጠነቀቅ ሊያስተምርህ ይችላል ደግሞም ያገርህ ሰዎች ምን ያህል ውስብስብ እንደሆኑ እንድታስብበት ያደርጋል ለራሱ ሁለተኛ ስኒ አረቄ ቀዳ በጣም ቅርብ ይለውም እኔ ግን ግብዣውን አልተቀበልኩም በመጥኩ እሳቱ ላይ እንጨት ጨመርኩ ሽማግሌው ጀመረ ያ ዘመን መቼም በጣም አስቸጋሪ ጊዜ ነበረ ንጉሱ ሸሽቶ ነበርና እኛም ማውራ እንደሌላቸው ልቦች ተበታትነን ነበር ጣሊያኖቹም ጠንካራ ነበሩ በዚያ ላይ በሺዎች የሚቆጠሩ ባንዳዎች ያገዟቸው ነበር ዘመናዊ መሳሪያ አልነበረን ደግሞም ላሉን ጥቂት መሳሪያዎች ጥይት አልቆብን ነበር ግን መቼም ነጻነት ቅዱስ ነውና ተነሳን ወኔ ያገር ፍቅር ጦር መጥረቢያና ጥቂት መሳሪያዎች ብቻ ነው የነበረን እንዲሁም ጋራሽን ተሮሩን እናውቀው ነበር በደጃች አዳነ ሰር ነበርኩና ጣሊያኖቹን በወልቃይትና በጠገድ ያጠቃል ሁለት እዚህ 10 እዚህ አንገድብ ዛሬ 10 ስናቆስል 20 ወይ ከዚያ በታች ነገር ስንል ቆየ ጣሊያኖቹን መግቢያ መውጫ አሳጣናቸው ሴቶቻችንን ይወዷቸው ስለነበር ድክመታቸውን ለራሳችን ጥቅም አዋል ነው ሌላው ደግሞ መርዝ ነው ከማከላቸው አንዱ ራሱን ካረካ በኋላ ራቆቱን እንደተኛ ጎጆ ውስጥ ገብተን አንገቱን እንቀለዋለን አንዴ ግዴታቸውን ከተወጡ በኋላ ሴቶቹ ከኛ ጋር ይሄዳሉ አንድ ጊዜ ጣሊያኖቹ ትልቅ ጥቃት ሊጥሉብን እየተዘጋጁ መሆናቸውን መረጃ ደረሰ ከጠላት ድንበር ኋላ ሰርገው ገብተው የጥቃት እቅዳቸውን ለማደናቀፍ እዚያው እንዲያጠቋቸው ከታዘዙ ሌሎች 25 ሰዎች ጋር አብረው ተመረጡ የሞጆና ደግሞ ጎበዝ የሆንኩበት አይነት ስራ ነበር የቡድኑን ኃላፊ ተደርጌ ተሰየምኩ አንድ ነሲቡ የሚባል ደፋር ወጣት ደግሞ የኔ ምክትል ነበር አንድ ውድ የሆነ የእንግሊዝ ብሬን ጠመንጃ ተሰጠን ጠመንጃዎቻችንን እንደ ጊዜ ሁኔታ በቅይጥ ነበራቸው እናም ተነስተን ሄድን ሰርጎ መግባቱ ያን ያህል አስቸጋሪ አልነበረም በቃፍትያና ባዲረመጽ በኩል የነበረው አካባቢ በጣሊያኖች ቁጥጥር ስር አልነበረም ደግሞም በካዲው ታየሰር የነበረው ኃይል ወቅዋቃ ብቻ እንደሆነ እናውቃለን የመጀመሪያው ግዳጃችን ልክ ከቃፍትያ ወጣ ብሎ ያለ አካባቢ ላይ ነበር አንድ ባለ 10 ሰው ቃኝ ኃይል ደምስሰን ተጨማሪ መሳሪያና ጥይት አገኘን የሚቀጥለው ዘመቻ አዲረመጽ ላይ ነበር የነዳጅ ማቆሪያና ሁለት የጭነት መኪናዎች አጋየን ከዚያም ከመንደር ወደ መንደር እየተዘዋወርን የታወቁ ካዲዎችን በፍጥነት እየረሸን ተንቀሳቀስ ፍርሃት በሰፊው ተዛመተ ታሊያኖቹም ትልቅ ኃይል ከልላቸው ውስጥ እንደገባና የቃፍትያ ዲረመጽን መስመር የማያስተማመን እንዳደረገው አስበው ግራ እንደተጋቡ ሰማን ዋናው የአርበኞች ጦር ላይ ጥቃት ከመፈታቸው በፊት እኛን አድኖ ለመደምሰስ ተወሰነ ተልኳችን ውጤታማ ነበር ማለት ትችላለህ ችግራችንም እንግዲህ ያኔ ነው የጀመረው እኔ እሳቱን ስቆሰቆስ ሽማግሌው ደግሞ ሶስተኛውን ስኒ አረቄ ለራሱ ቀዳ እኔ ግን የበፊቱን መጨረሱን የእውነት አላስተዋልኩትም ነበር። ጣሊያኖቹ ተጨማሪ መሰናክሎችን በመንገዳችን ላይ አቆመዋል። ተጨማሪ የቦንድ ኃይሎችን ተሰማርተዋል። ከመንደር መንደር መንቀሳቀስ አስቸገረ፣ ምግብም ችግር ሆነ። ስለዚህ ምን ዘዴ መጠቀም እንዳለብን ከነሲቡ ጋር ተወያየው። አስሰው እስከሚያገኙን ቁጭ ብለን ከምንጠብቃቸው የሚሻለው አካሄድ ማጥቃት እንደሆነ ወሰን። ቃል አቀባዮች ከቃፍትያ ወጣ ብሎ የሚገኝ ቦታ ላይ 30 ምናምን ጣሊያኖች እንዳሉ ነግረውናል። የማጥቃት እቅድ አውጥተን ስናበቃ ነሲቡ ከሌሎች 10 ሰዎች ጋር ሆኖ እንዲሰልልና አካባቢውን አጥንቶ እንዲመጣ ተላከ። ከሁለት ቀን በኋላ ሲመለሱ ነሲቡ ጣሊያኖቹ ዝርክርክ እንደሆኑና ልናጠቃቸው እንደምንችል ነገረኝ። በማጥቃቱ ላይ ወሰንና ወደ ኢላማችን ተንቀሳቀስ። አስታውሳለሁ ጣሊያኖቹ ወዳሉበት ቦታ ስንጠጋ ጨረጋ የወጣችበት ምሽት ነበር። ለቡድን መሪዎች ትዕዛዝ አስተላለፍኩ። ቦታችንን ለመያዝ 5 ቦታ ተከፈል፣ ግን አንድ ጥይት እንኳን ለመተኮስ አልቻልንም። ጠመንጃና መትረየስ እየተተኮሰብን ዙሪያችን ሙሉ ፍንዳታ በፍንዳታ ሆነ። ወጥመድ ውስጥ ገብተን ተከበብ። የጠላት ጥይቶች የኛን ሰዎች እየመቱ ዙሪያዬን ጩኸትና ማቃረብ ሰማሁ። ማንም ሰው እጅ አይሰጥም። መልሼ ለመተኮስ ሽፋን እየፈለኩ ጮኩኝ። የአንድ ሰዓትን ያህል የረዘሙ 5 ደቂቃዎች። ነሲቡ ተጣራሁ። እዚህ ነኝ ሲል ከርቀት ላይ ሆኖ መለሰ። በቅጽበት ውስጥ መሬት ለመሬት እየዳኸ ወደ እኔ መጣ። እንዴት ነን ያለነው? ጠየቅኩት። ሁኔታው መጥፎ ነው አለ። 1/6 የቀረን ይመስለኛል። መውጣት እንችላለን ስል ጠየቅኩት። መልስ አልሰጠም። ከወደ አዲረ መጣጣጫ የከባድ ተኩስ ድምፅ እንደማይሰማ አስተዋልኩ። ወደ ተጠናገረው ምሽጋቸው የሚወስደውን መንገድ የምንተው መስሏቸው ጣሊያኖቹ በትንሽ ኃይል እንደዘጉት ጠረጠርኩኝ። አጠገቤ ከነበሩት 4 አርበኞች አንዱ ብቻ ነበር በሕይወት ያለው። ሄድና ስንት እንደተረፉ አይተና ወደዚህ አምጣቸውና አፈብልከን ለመውጣት እንሞክራለን አልኩት። ስለቆሰሉት አልጠየቀኝም፣ አውቆታል። ልክ የቆሰሉት ራሳቸው ምን መደረግ እንዳለበት እንደሚያውቁት ሁሉ ጣሊያኖቹ ላይ መልሶ መተኮስ ምንም ጥቅም አልነበረውም። ስለዚህ እንደ ሽፋን በያዝኩት ትልቅ ዛፍ ስር አርፌ ተቀመጥኩ። ጥቂቶቹ መብረራቸውን ቀጠሉ። ከቅርብ ርቀት አሁንም ተኩስ ይሰማኛል። ነሲቡና ሌሎቹ የቆሰሉትን እያሳረፏቸው ነበር። ከትንሽ ጊዜ በኋላ ነሲቡ ተመለሰ። ከሱ ጋርም ሌሎች 3 አርበኞች ብቻ ናቸው የመጡት። አይኖቻችን ተገናኙ። ምንም ተጨማሪ ነገር ማለት አልነበረበትም። ሌሎቹ ሁሉ መሞታቸውን አወቁኝ። አንድ ሰው ሽፋን ሊሰጠን ይገባል አለ ነሲቡ። እኔ ሽፋን ልስጣችሁ? መልስ ከመስጠቴ በፊት የተረፉት ሌሎች ተቃወሙና እነሱ ሊያደርጉት እንደሚገባ ገለጹ። ከመካከላቸው አንዱ ስሙ ከበደ የሚባለው በመጠኑ ያነክስ ነበርና ይህንን እንደ ምክንያት አቅርቦ ወደ ኋላ መቅረት ያለበት እሱ እንደሆነ አስረዳ። ምንም እንኳ ማነከሱ ከዚህ በፊት ምንም ያህል የመዝመት ችሎታውን እንዳላስተጓጎለው ብናውቅም ከናንተ እኩል በፍጥነት መሄድ ስለማልችል እንዲያውም ጎትታችኋለሁ አለ። እኔም ነሲቡን ትቶ መሄድ አልፈለኩም። ስለዚህ ከበደ እንዲቀር አደረኩኝ። ምን ያህል እንዳመሰገነኝ ብትሰማ ኖሮ ቆንጆ ሴት ልጄን የዳርኩለት እንጂ በእርግጠኝነት ለሚያጋጥመው ሞት የተስማማሁ አይመስልህም ነበር። 5 ከበደን ከሞቱት ሰዎቻችን የተወሰዱ መሳሪያዎችና በቂ ጥይት ሰተነው ወደ አዲረመጽ መንገድ አቀናን። ከኋላችን ከበደ በሐሞተ ኮስታራነት መተኮስ ጀምሯል። ከተቃራኒው ወገን የሚመጣውም ጥይት የዚያኑ ያህል የሚያደነቁር ነበር። በግርግሩ መሃል 3 ባንዳዎችንና 1 ጣሊያን ወታደር ገለን ማምለጥ ቻል። ሌሊቱም ሙሉ ስንጓዝ አድረን በነጋታው ጠዋት 1 ምንጭ ዳር እረፍት አደረግን። ጥቂት በሶ ስለነበረን እሱን ቀማምሰን አረፍ። ግን ምንም ቢደክመኝም እንኳ መተኛት አልቻልኩም። ጣሊያኖቹ ሲጠብቁን እንደቆዩና በቁጥርም ከ30 በላይ እንደነበሩ እርግጠኛ ነበርኩ። ወኔ ቢስና ችሎታ ያለሽ ስለነበሩ ነው እንጂ ከበው ሙሉ በሙሉ ሊደመስሱን ይችሉ ነበር።
ሚስጥር ያሽወለከው ማን ነው? ዘመቻው የሚታወቀው በኔ በነሲቡና በሌሎች አራት የቡድን መሪዎች ብቻ ነበር። ከሚያቆተ ማል 3ቱ ሞተዋል 3 ቀጥተዋል። እኔ ነሲቡና ሌላ ወንድ ወሰን የተባለ አርበኛ።
ምንም እንኳን ኢትዮጵያዊ ራሱን ጭምር አያምንም ቢባልም መረጃውን ለጠላት ያሽወለኩት እኔ እንዳልነበርኩ እርግጠኛ ነኝ። ነሲቡ ጎርጠኛ አርበኛ እንዴት እንዲያረጋል? ደግሞ ወደ ኋላ ለመቅረት ፈቃደኛ አልነበር እንዴ? ከሃዲ በመድር ላይ ከመጣው አንድ ነገር ከሞት ጋር ለመጋፈጥ እንዲህ ራሱን ዝግጁ አድርጎ ያጋልጣል እንዴ? እሱም በመጠርጠሬ ራሴን በመኮነን ሐሳቡን ተውኩት።
ወይ ወንደፈን ወይ ደግሞ ከሞት አንዱ ሊሆን ይችላል። ይህን እንኳን ማጣራት ነበረብኝ። ስለዚህ ነሲቡን ቀሰቀስኩትና ጥርጣሬን ነገርኩት። ካዲው ወንዶሰን ከሆነ ማምለጥ አንችልም፣ የጓደኞቻችንንም ደም መበቀል አለብን ሲል ነሲቡ ተስማማ።
ከዚያም አንድ ሊተገበር የሚችል የሚመስል እቅድ አወጣንና ወንዶሰንን ተባባሪ የሚገኝበት ነው ወደ ተባለ መንደር ሂዶ እንዲሰልላክ ነው። የተባለውም ተባባሪ በርግጥ የኛ መረጃ አቀባይ ነበር። ወንዶሰን ግን ይሄንን አያውቅም። ከወንዶሰን ጋር ለመገናኘት ቀጠሮ የያዝንበት ቦታ ተጓዝንና ከጥራት ጋር አብሮ ከተመለሰ ከሩቅ ሲመጣልና የምንችልበት ጥሩ ቦታ መርጠን መተባበር ጀመርን። ሲመጣ ብቻውን ነው የመጣው። ሲፈልገንና ስማችንን ሲጠራ እየሰማን ዝም ብለን ተበቅ። እውነትም ብቻውን እንደመጣ ስናረጋግጥ ከተደበቅንበት ወጣን። ሲያየን ታላቅ እፎይታ እንደተሰማው ማየት ቻልኩኝ።
መጥፎ ነገር ተፈጥሮ ይሆን ብዬ አሰብኩኝ እኮ አለ ሽማግሌው በፎይታ።
ከዚያም ተባባሪው እውነትም በተባለው መንደር እንደሚኖርና ጎጆውም ብቻውን ፈንጠር ብሎ የተሰራ በመሆኑ በመሽት ልናጠቃው እንደምንችል ገለጸልኝ። አመሰገንኩትና በርግጥም መረጃ ቀባዩን እንደምናጠቃው አሳመንኩት። ከዚያም ነሲቡን ወደዚያው መንደር ሄዶ ከመረጃ ቀባያችን ጋር ለወንዶሰን እንዲያስተያይቅ ላኩት።
ሌሎቹን ነሲቡ በሌላ የስለላ ተልእኮ ላይ እንደሆነ ነገርኳቸው።
ነሲቡ ሲመለስ መረጃ ቀባዩን እንዳገኘውና የጣሊያን ወታደሮችና ባንዳዎቻቸው ወደዚያ መንደር በመምጣት የሆነ ዝግጅት በማድረግ ላይ ያሉ እንደሚመስል መረዳቱን ነገረኝ።
በፍጥነት ተመልሼ እንዲሄድለት ፈልጎ ነበር አለኝ ነሲቡ።
ወንዶሰን መረጃ ሰጥቷቸዋል ማለት ነው ብዬ በምሬት ደመደምኩኝ።
ይህን ውሻ ልጅፋው አለና ነሲቡ ላስቆመው ከመቻሌ በፊት ወንዶሰን ወደተኛበት ዘሎ ሄዶ ተኩሶ ገደለው። እኔ እንኳን ካነጋገርኩት በኋላ ብገለው ይሻለኝ ነበር፣ ግን ነሲቡን አልወቀስኩትም። ከሃዲ ከሃዲ ነው፣ እናም የሞተ ከሃዲ አይለቀስለትም። ቀበርነውና ካደርንበት ቦታ ተነሳን። ለመጪዎቹ ሳምንታት ከበርካታ ተዘዋዋሪ ቃኝ ቡድኖች ጋር ተጋጠም። በመጨረሻም እኔና ነሲቡ ብቻ ቀረን። እኔም ግራ ክንዴ ላይ ቆስዬ ነበር። የሆነ ሆኖ ተሳካልንና ዋናውን ኃይል ተቀላቀልን። ከሁለት ሳምንት በኋላም ዋናው ውጊያ ተጀመረና ሞት ከማንም በላይ ነገሰ። አፈገፈግንና ጠቅላላ አካባቢውን ጥለን ወጣን። ከነሲቡም ጋር ወደ ሌላ ቦታ የሄዱ ቡድኖችን በመቀላቀሉ ተለያየን። እኔ እስከ ነጻነት ድረስ በዚያው አካባቢ ቆየሁ።
ሽማግሌው ለራሱ ሌላ ስኒ አረቄ ቀዳ።
አሁን እንኳ እኔም ተቀላቀልኩት።
ወንዶሰን ግን ለምንድን ነው ያደረገው? ሽማግሌውን ጠየቅኩኝ።
ወንዶሰን ምንም አላደረገም አለ ሽማግሌው። በሸፍጠኛ ከሃዲ የተገደለ ንጹህና እውነተኛ አርበኛ ነበር።
ነሲቡ?
አዎ አለ ሽማግሌው በሐዘኔታ።
ነሲቡ ነበር ከሃዲው። ከነጻነት በኋላ ለወንዶሰን የጠላት ተባባሪ ነው ብለን የነገርነውን መረጃ ቀባያችንን አገኘሁት። ስለ ድሮ ጊዜ ስንጨዋወት ሳይታሰብ ስለዚያ ጊዜ ማውራት ጀመር።
ነሲቡን ታስታውሰዋለህ ስል ጠየቅኩት።
በእርግጥም እንደሚያስታውሰው ነገረኝ። ከቃስቲያ ጦርነት በኋላ አንተ ጋር መጥቶ ጣሊያኖች እናንተ መንደር እንደገቡና አንድ ዝግጅት እያደረጉ እንደነበር የነገርከው ተዚህ ለሃል ምንም ሊያስታውሳል ቻለም ነገሩን እዚያ ጋር ልተወው ይችላል ምንም ቢሆን ረጅም ጊዜ አልፎታል ይሁንና ለምን እንደሆነ ባላውቅም ጥያቄን ቀጠልኩ በመጨረሻም አስተዋወሰ ግን ነሰቡን ሲያገኘው ስለሌሎች ነገሮች መረጃ ሰጥቶት እንደሆነ እንጂ ስለ ጣሊያኖች ምንም የነገረው ነገር እንደሌለ ነገረኝ እዚያ መንደር ጣሊያኖች ቀርቶ ባንዳዎች እንኳን ነበሩ ይበልጥ በተጫንኩት ቁጥር እንዲያው ታሪኩ ይኸው ነው ብሎ ቀረ ጣሊያኖች እዚያ አልነበሩ ወደ ራሴ መንደር ከተመለስኩም በኋላ የሰውየው ታሪክ ጭንቅላቴን ይጨቀጭቀኝ ጀመር ጣሊያኖች አልነበሩ እንደዚያ ከሆነ ነሲቡ ሲዋሽ ነበር ማለት ነው የለም የሚያመላክተውን መደምደሚያ መቀበል አቃተኝ ነሲቡ ከሃዲ ከሃዲ ቢሆንማ ኖሮ እኔ በህይወት አልተርፍ ነበርኮ ሰውየው ነገር ተቀላቅሎበት ይሆናል ብዬ ደመደምኩ ግን ምንም ሰላም ላገኝ አልቻልኩም ጭንቅላቴ ነገሩን ሊተወው አልቻለም ነሲቡን አግኝቼ ነገሩን ለማጣራት ወሰንኩኝ ሌሎች የማደርጋቸው ነገሮች ስለነበሩ ነሲቡ ያለበትን ለማወቅ ወራት ወሰደብኝ በጎንደር ከተማ እንደሚኖርና አሁን በጣም ሀብታም ሰው እንደሆነ ወሬ ደረሰኝ የናጠጠ ነጋዴ ነው ነበር ያሉት ወደ ጎንደር አቀናሁ ይህ ለኔ የስቃይ ጉዞ ነበር ነሲቡን አገኘሁት በርግጥም በልጽጓል ጥሩ ቤት ቆንጆ ሚስትና አንድ ወንድ ልጅ ነበሩት ወፍሮ እውነትም ደንበኛ ሀብታም ነጋዴ መስሏል ቱጃር እንዲህ መባል የሚችል ሰው ጭራሽ ተነበረ ማለት ነው ሲያየኝ ደስ ስላለው እንግዳ የሆነህ ቤቴ ካላረፍክ ብሎ ድርቅ አለ በጋለ ስሜት እንኳን ደህና መጣህ በማለቱና በእንከን የለሽ እንግዳ ተቀባይነቱ ምክንያት የመጣሁበትን ዓላማ ሳስበው አፍረት ተሰማኝ ወደ ጎንደር የመጣሁ ስለ ህክምና ነው ስለው እሱ ራሱ ሐኪም ጋር እንደሚወስደኝ ቃል ገባልኝ እንዲህ ያለ ከፍተኛ ደግነት ስላሳየኝ ምጥማጥ የሆንኩ መሰለኝ ከባድ ነው በእኔ ቦታ ብትሆን ምን ታደርግ ነበር ጥያቄው ሳላስበው ነው የተወረወረብኝ ምን አደርግ ነበር አላውቅም ስል የማያስቀይመው መልስ ሰጠሁት ሁለት ምርጫዎች ነበሩት ወይ ዝም እንዳሉ መሄድ ወይ ደግሞ በቀጥታ ማፋጠጥ እንዲህ አርጎ ምርጫ የለ አለ ሽማግሌው እኔም እንደዚህ አስቤ ነበር ልብ በል ግን ቀላል ምርጫዎች አልነበሩም ሁለቱም በዚያ ላይ ምን ጊዜም ሊክድ ይችላል ያኔ ምን አደርጋለሁ ደብድቤ ላሳመነው ነው ፍርድ ቤት ልገትረው ነው በምን ማስረጃ ደግሞም ዳኛው ራሱ የጣሊያኖች ተባባሪ የነበረ ሰው ቢሆንስ ከነጻነት በኋላ ከፍተኛ ስልጣን ላይ የወጡት እነሱ ናቸው እኮ ለጥቂት ቅጽበቶች ሽማግሌው ዝም አለ እንዲቀጥል እየተጠባበቅኩት አረቄን ተጎነጨው ለበርካታ ቀናት ተጨነቅኩበት ቆይቶ ታሪኩን ቀጠለ መከረኛው ሐኪም ጋር ሄጄ ምርመራ ተደረገልኝ ያ ዲቃላም እዚህም እዚያም ሲነካካኝ ቆይቶ የልብ ችግር አለብህ አለኝ እኔ መሰለ ጤነኛ ሰው ይታይ እስኪ የሆነ ሆኖ ነሲቡ ቤት ቁጭ ብዬ ምግቡን ስበላ ቤት ውስጥ ሳድር ከትንሽ ልጁ ጋር ስጫወትና ያን ሁሉ ጊዜ አባትየውን መግደል ሳስብ ቆየሁ በዚያ በቃፍቲያ በተደረገው መከረኛ ጦርነት የወደቁትን አርበኞች በድንገት ሳስባቸው ምንም ሳልናገር ዝም ብዬ ለመሄድ ወስኜ ነበር ወንድ ወሰንን አስታወስኩት ራሳችንን ከላክነው የውሸት የስለላ ተልእኮ ሲመለስና ሁላችንንም ሲያየን ምን ያህል ተደስቶ እንደነበርና እኛ ግን ጣሊያኖቹን ይዞ ይመጣል ብለን ፈርተን ተደብቀን እንደነበር ጥርት ብሎ ታወሰኝ ሰው እንግዲህ ማድረግ ያለበትን ማድረግ አለበት አይደል ለዚህም ነሲቡን ከጥርጣሬዎቼ ጋር አፋጠጥኩት በቀጥታ ነው ያልከው ለነገር ወጣት ነው እኔ ግን ጉዳዩን በእጅ አዙር ቀስር እየን ያነሳሁት አንበሳን የምትገድለው ዘለህ እንደ ጥንቸል ወደ እሱ በመሮጥ አይደለም ነሲቡን ያንን መረጃ አቀባያችን የነበረውን ሰው እንዳገኘሁትና ምንም እንኳ እርሱ ነሲቡን ረስቶት የነበረ ቢሆንም እኔ ትውስታውን እንዳደረስኩለትና በመጨረሻም እንዳስታወስኩት ነገርኩት በድንገትም ነሲቡ ውጥረት እንዲያውም ጭንቀት ቢቴ ውስጥ ሲገባ ታወቀኝ እኔም በነገር ወዳ ማድረግን ከተጠቁበት ለታየው ይሄድክበትን ቀን ራሱ አስተውሰው አልኩት ምንም የማላውቅ መስዬ ተስተውሳለህ አይደል ወንድ ወሰነን ያጠመርነው ለ ነሲቡ ፈገጋለ እንዴታ አለ ያው ሻኮ ሁላችንንም ሊያስጨርሰን ነበር ሰውየው ግን የዚያን ጊዜ ጣሊያኖችን ቀርሶ ባንዳዎቻቸው እንኳን እዚያ መንደር እንዳልነበሩ ነገረኝ አልኩት ነሲቡ ዝም ብሎ ተቀመጠ ግን በደንብ ሳይው እንደደነገጠ ያስታውቃል ቆይቶም ምላሱ ተፈታለትና ረስቶት መሆን አለበት ብሎ መለሰ አስታውሳለሁ ባይነው አልኩት የፈጣሪ አለ ስለዚህ እየዋሸነው ማለት ነው አለ ነሲቡ መቼ በየፈጠን በየጠየቁት ጣሊያኖች አሉ ብሎ ሲነግረኝ ነው ብሎ መለሰና ጨምሮ የፈጣሪ ያለ ያ ወንድ ወሰነን ያለ ምክንያት ነው የገደልኩት ማለት ነው አለ ለረጅም ሰዓት ነሲቡን ትክ ብዬ ስመለከተው ቆየሁና ስሸሸው የነበረው ድምዳሜ ላይ ደረስኩኝ የለም ወንድ ወሰነንማ በምክንያት ነው የገደልከው አልኩኝ ረጋ ብዬ ከሃዲ እንደነበረ እኔ እንዳምን ፈልገህ ነበር በመንደር ውስጥ አሉ የተባሉትን ጣሊያኖች ታሪክ የፈጠርከው ጣሊያኖቹ ጋር ተነጋግሮ ወጥመድ አዘጋጅቶልናል ብዬ እንዳምን ለማድረግ ነው ምን ይያልክ ነው እያኮረፈና እየተቆጣ መጣ የተዋጣለት ተዋናይ ነው ነሲቡ አብደሃል እንዴ እንዴት እኔ እንደዚህ ተጠረጥረኛለ ህይወትህን አላተረፍኩልህም እንዴ ለምን ጥያቄን ሳያስበው ነበር የተነዘርኩት ለምን ብለህ ጠይቃለህ? ምክንያቱም ከሃዲውን እስላል ነበርኩና ወንድ ወሰን ስለሆነ ነው። እሱ ነበር አካባቢውን ለመሰለል የሄድን ጊዜ ስለ ቃፍቲያት ቃፍ ለጣሪያኖች መረጃውን ያቀበለው። ሁላችንም መንደርተኞች እያገኘን በነበረበት ጊዜ ለአንዱ ጣሊያን ሰላይ ነግሮ መሆን አለበት። ሰዎች ለገንዘብ ብዙ ነገር ያደርጋሉ ታውቃለህ። ነሲቡ እየተከራከረኝ ይሁን እየተለማመጠኝ መለየት አቃተኝ። ከዚያ በድንገት ከየት መጣ ሳልለው አንድ ነገር አስታወስኩ። 30 ምናምን ጣሊያኖችን ሊሰልሉ የሄዱት 10 ሰዎች ስማቸው ተዛለኝ ነሲቡ ከበደ አየለ በንቲ ያየውና ሌሎችም ወንድ ወሰን ተማከላቸው አልነበረም አሁን እርግጠኛው በፊቱኑ ንጹህን አርበኛ ከካሃዲ ጋር በመመሳጠር ወጥመድ ታዘጋጅለት ለምን አላስታወስኩም ነበር ራሴን ረደምኩኝ ወንድ ወሰን እኮ ቀድሞውኑ በዛ የስለላ ተልእኮ ላይ አብሯቸዋል ይደም አልኩት ነሲቡን ስለዚህ መረጃውን ሊያሽልክ የሚችልበት ምንም መንገድ አልነበረው ነሲቡ ምንም ማላለም እኔም ምንም አልተናገርኩም ተፋጠን ለረጅም ጊዜ ቁጫል መሄድ አለብኝ ብዬ ተነሳው እሱም ተነሳ ለምን እንደሆነ ማወቅ አስፈልግም ሲል በራፉ ላይ ተደስ ጠየቀኝ ዞር ብዬ ጓደኛዬ የነበረውን ካሃዲ ተመለከትኩት አልፈልግም አልኩት እኔ ለምን እንደተረፍኩ አላውቅም ምናልባት እድሉን ስላላገኘ ይሆናል ምናልባት ተኩተ ገለህ ጭንቅላቴን ቆርጠ እንደዋንጫ ይዘለጣሪያኖች መውሰድ ፈርተ ይሆናል ምንም እንኳን እዙ ገንዘብ ቢከፍሉህም መጋለጥህ አይቀርም ነበራ ለዚያ ነው በሩ ላይ እንደቆመ ትቼው ሄድኩ ዞር ብዬም አላየሁትም ሽማግሌው ታሪኩን ሲጨርስ የተዳከመና ታላቅ አዘን የተሰማው መሰለ አሁን እኔ ነበር ጠርሙሱን አንስቼ ተጨማሪ አረቄ የቀዳሁለት አመሰግናለሁ አለኝ ምናልባት አንድ ነፍሰ ገዳይ እንዳሻው በነጻነት በከተማው ውስጥ እንዲዘዋወር እንደፈቀድኩለት ያሰብክ ይሆን ምናልባት የወደቁት አርበኞች አጥንት እንድበቀልላቸው የማይጨቀጭቀኝ ይመስልህ ይሆን ሚስትራዊ በሆነ ሁኔታ ንግግሩን ቆም አደረገ አገሪቱ በጠቅላላ በትላንትናዎቹ ከሃዲዎች እየተዳደረች ባለችበት ጊዜ ፍርድን በገዛቼ ለማሳለፍ እኔ ማንኝና ነው ነሲቡ እኮ በሺዎች መካከል አንዱ ብቻ ነው ታላቁን አርበኛ በላይ ዘለቀን ብትጠይቀው የመጀመሪያው ከሃዲ ንጉሱ ራሱ እንደሆነ ይነግርህ ነበር ግን በላይ አሁኔት ነው ሞቷል እንግሊዞች መልሰው አምጥተው ጫንካንችን ላይ በጣሉት በሸሸው ንጉስ ተሰቀለ ስለዚህ በመንጋ ከሃዲዎች መሃል አንድ ተጨማሪ ከሃዲ ምንድነው በሱ መሞት የአገሪቱ ሁኔታ ይሻሻላል የምሻለው ሁሉንም ጠራርጎ ማጥፋት ነበር። እኔ ያንን ማድረግ እችላለሁ? አባቴ ሁሌም አቅሜንና ማድረግ የማልችላቸውን ነገሮች ለይቼ እንዳውቅ ነው ያስተማረኝ። ዝሆን ማከር የፈለገችን ቁራሪት እኮ አንድታለች። እና በሰላም ተውት። አለመጠየቅ አልቻልኩም። ሽማግሌው በሰፊው ፈከከለና ካረቄው ተጎነጨ። እንዴት ያለ አረቄ ነው እባክህ? አለ። ምንም የማይገናኝ ነገር። ልንገርህ፣ የጎጃም ሴቶች ማለፊያ አረቄ ነው የሚያወጡት። እንደ በላይ ዘለቀ ያሉትንም ይወልዳሉ። ኢትዮጵያውያን ሴቶች ለነገሩ በአጠቃላይ የጀግኖች እናቶች ናቸው ለማለት እደፍራለሁ። አዎ ይኸው ነው። ጥያቄን እየሸሸ እንደሆነ ተሰማኝ። አረቄን ፉት አልኩት። የተበሳጨ ትመስላለህ አለ ሽማግሌው፣ አሁን ደግሞ በኃይል እየሳቀ። ለምን አታውቀኝም እኮ እኔን። ለማንኛውም ለመልካም አስተያየትህ አመሰግናለሁ። ኃላፊነቴን ሳልወጣ አልቀረውም። የኔ ልጅ የሞቱት በቀል ተፈጽሞላቸዋል አለ። የሞቱት በሰላም ሊያርፉ የሚችሉት ያ ሲሆን ብቻ ነው። እኔም በሰላም ልኖር የምችለው ያ ሲሆን ብቻ ነው። ከመተኛታችን በፊት ተጨማሪ አረቄ ጠጣን። በህልሜም በርካታ ቁጥር ያላቸው አርበኞች ሲፎክሩና ሲሸልሉ ሰንደቅ ዓላማውንና አሮጌ ጠመንጃዎቻቸውን ሲያወዛውዙ፣ እንዲሁም ታሪኩን የነገረኝን ጓደኛዬን የመሰለ ሽማግሌ አብሯቸው ሲስቅ አየሁ። እንድቀላቀላቸው ጥሪ እያደረጉልኝ ነበርና እኔም ያለምንም ማመንታት ወደ እነሱ ስሮጥ ጠዋት ስነሳ ራሴን የሚከፍ ራስ ምታት ይዞኝ ነበር። ሽማግሌው ጓዴ ተነስቶ ከሄደ ቆይቷል። በጣም አልተገረምኩም። ኢትዮጵያ ውስጥ መጠበቅ ያለባችሁ ፈጽሞ አስደናቂ የሆነን ጉዳይ ብቻ ነው። አሁን የተፈጠረው ነገር ደግሞ ምንም ያልተለመደ ነገር አልነበረውም። መቼም ሽማግሌው ስሙን እንዳልነገረኝ እኔም ብሆን የኔን እንዳልነገርኩት አስተውላችኋል። የምለው ነገር አሁን ተገለጸላችሁ?
ሞኝ ሞት
በሳቅ በደስታ ግደሉት፣
በሐሴት በደስታ ውገሩት።
ከአጥንቴ በታች ቅበሩት።
ባካችሁ ዘመዶቼ ለሞት የልብ ልብ አትስጡት።
ናቁት፣ አጥናኑት፣ አውግዙት።
በሙሾ ግን አትበሉት።
በሞቴ እንዳታስደስቱት። እንደኖርዘይ ወንድሞቼ ፍሃት ታጅቤ ኩርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰድ ፍቀበር ሞቼ
ተፈድቅ ነበር ባትረሱ
በንባውኔን ባታሰሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ አይታ አታጅሩኝ እናቴም ፊትሽ አይክሰል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ ባሐዘን አይላበስ
በሆድሽ ሞት አይጸነስ እምባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁኔን ተቀበሉን ደስታዬን ተካፈሉን
ለንሳ ሞት አይደለም ለፍሳ ረፍት አውቁኝ
በዶርዜስ ክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስንት ይውረድ
ዛፍ ቅጠሉም አብሮ እስኪረግ ሀገር ምድሩ ያቅራራ
ሀሴት ነው ይበል ጆግቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍርሃት ገበናው ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት ዘመዶን
Thank you. ما عالف عفوش كان الناس